ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መጋቢት 15 2016 ዓ.ም ምረት ዝግጅታችን ጀመረ።
የፒያሳ ፈረሳና የነዋሪዎቿ ቅሬታ
አንተር ጋር ኮሚሽኖታችሁ ብታይ በጣም ነው የሚያደርገው በጣም ነው የሚያጥሸው አፈራረሱ ራሱ ይሄ በጣም በሚያሳስብ በጣም ነው የሚያጥሸው።
በፒያሳ አካባቢ ልዩ ስሙ ዶሮ ማነቂያ ተብሎ በሚጠራው ስፍራ ተወልዶ ያደገውና አሁን ለልማት ተነሽ ከሆኑ ነዋሪዎች አንዱ የሆነውን ዮናታን ኃይሉን የሰማችሁት። በምሽቱ ሰፋ ያለ ዘገባ ይኖረናል።
የሃይማኖት ባለቶች ሃይማኖት ተቋማት ጋር መነጋገር፣ የብሔራዊ ባለቶችን ደግሞ በተለይ ከፖሊስ ጋር መወያይ፣ የሲቪክ ማህበራት ጀምሮ የተለያዩ የዲሞክራሲ ተቋሞች ሲሳተፉበት ወይም ሲያደርጉበት የሚዳበርና የሚስተካከል ይመስለኛል። ግን ይህን እነዚህን መሰረታዊ የሆነ አካሄዶች መንግስት ካልተከተለ አንድነትን የማምጣት ድሉ ጠባብ ሊሆን ይችላል የሚገመታለን።
አሁን ደግሞ የሰማችኋቸው አቶ ዳዊት ገብሩ ይባላሉ። የህግ ባለሙያ ናቸው። በቅርቡ የህዝብ ተወካዮች ምክር ቤት ተወያይቶበት ወደ ቋሚ ኮሚቴ የመራውን የበዓላት አከባበርን ለመወሰን የወጣውን ረቂቅ አዋጅ የሚቃኝ ዘገባ ይኖረናል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ መጋቢት 15 2016 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን ብራን ኃይሉ በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን ዳስሳለን። ዘና የሚያደርጓችሁ ሙዚቃዎችን አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አመሻችሁ አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። ፖላንድ ተፈጽሞብኛል ያለችውን አዲስ የአየር ክልል ጥሰት በተመለከተ ከሩሲያ ማብራሪያ እንደምትጠይቅ አስታወቀች። እሁድ ማለዳ ወደ ዩክሬን ከማቅናቱ በፊት የሩሲያ ሚሳኤል የሰሜን አትላንቲክ የጦር ቃል ኪዳን ኔቶ አባል ሀገሯን 2 ኪሎ ሜትር ያክል የአየር ግዛት መጣሱን የፖላንድ ጦር ቃል አቀባይ ተናግረዋል። የፖላንድ የአየር ክልል በሩሲያ አየር ኃይል በተተኮሰ ክሩዝ ሚሳኤል ተጥሷል በማለት በኤክስ ማህበራዊ አውታር ላይ ያተመው የፖላንድ ጦር ተተኳሹ በሉቢን ግዛት ኦሶርዶ መንደር ላይ 39 ያክል ሰከንዶች እንደቆየም አክሏል። የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ፓውል ሮንስኪ በበኩላቸው ከሁሉም በላይ የሩሲያ ፌዴሬሽንን በዩክሬን ህዝብና ግዛት ላይ የሚያደርገውን የሽብር አየር ጥቃት እንዲያቆም ጦርነቱን በመግታት በራሱ የውስጥ ችግሮች ላይ እንዲያተኩር እንጠይቃለን ብለዋል ለሮይተርስ የዜና አውታር። የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ በአውሮፓውያኑ 2018 ዓመተ ምህረት በተማሪዎች ላይ የጅምላ ግድያ የተፈጸመበትን የፓርክላንድ ሁለተኛ ደረጃ ትምህርት ቤት ህንጻ በትናንትናው ዕለት ጎብኝተዋል። በዚያም ዳኞች አደገኛ ስለመሆናቸው ያረጋገጡላቸውን ግለሰቦች መሳሪያ በጊዜያዊነት ፖሊስ እንዲረከብ የሚፈቅድ ህግ ግዛቶች እንዲያወጡ ለመርዳት የሚያስችል መርሃ ግብር ይፋ አድርገዋል። ሃሪስ በጥይት የተበሳሱ የትምህርት ቤቱን ግድግዳዎችና ዛሬም ድረስ በደረቀ ደምና በረገፈ መስታወት የተሸፈነውን ወለል ተመልክተዋል። በየካቲት 14 2018 በተፈጸመው የማርጆሪ ስታማን ዳግላስ ከፍተኛ ሁለተኛ ደረጃ ትምህርት ቤት ጥቃት 14 ተማሪዎችና ሰራተኞች ሲገደሉ 17 ደግሞ ጉዳት ደርሶባቸዋል። 3 ፎቆች ባሉት ህንጻ ውስጥ የሚገኙ አዳራሾችና መማሪያ ክፍሎች በጥቃቱ ወቅት የሸሹ ተማሪዎች የተዋቸው ጫማዎችና የተወለጉ የፍቅር ቀናበቦች እንዲሁም ፊኛዎች ዛሬም ድረስ ይታዩባቸዋል። የመማሪያ መጻሕፍት፣ ላፕቶፖች፣ ምግብና ወረቀት በጠረጴዛዎቹ ላይ ተረስተዋል። ስለ ጥቃቱ ሰለባዎች ማብራሪያ የተሰጣቸው ሃሪስ በተመለከቱት ነገር በጥቃቱ ቅጽበት ዛሬም ያለው ያህል እንደተሰማቸው ገልጸዋል። በጉብኝቱ ወቅት አንዳንዶቹ ለትምህርት ቤት ደህንነት ተጨማሪ ወጪ እንዲደረግ፣ ሌሎቹ ደግሞ ጠንካራ የመሳሪያ ህግ እንዲወጣ ግፊት የሚያደርጉ የተጎጂ ቤተሰቦች አባላት ምክትል ፕሬዚደንት ካማላ ሃሪስን አጅበዋል። ከወራት አለመረጋጋት በኋላ ሴኔጋል ከፍተኛ ፉክክር የታየበትን ፕሬዚደንታዊ ምርጫ በዛሬው ዕለት አድርጋለች። በቅርብ ዓመታት ውስጥ በርካታ መፈንቅለ መንግስታትን ባስተናገደው ቀጠና የረጋ ዲሞክራሲ እንዳላት የሚነገርላትን ምዕራብ አፍሪካዊት ሀገር በቅርቡ ራት የታየው አለመረጋጋት መልካም ስሙን ፈትኗል። ያሁኑ ምርጫ የተካሄደው ፕሬዚደንት ማኪሳል እስከ አመቱ መጨረሻ ድረስ ምርጫውን ለማዘገየት ካደረጉት ያልተሳካ ጥረት ሳምንታት በኋላ ነው። ሳል በሕገ መንግስቱ በተቀመጠው ገደብ መሰረት ለሶስተኛ ጊዜ እንዳይወዳደሩ ታግደዋል። የአሁኑ ምርጫ ሴኔጋል በአውሮፓውያኑ 1960 ከፈረንሳይ ነጻነቷን ካገኘች ወዲህ የተደረገ አራተኛው ዲሞክራሲያዊ የስልጣን ሽግግር ይሆናል ተብሎ ይጠበቃል። የምርጫ ሂደቱ ግን በግጭትና አለመረጋጋት የታወከና በመቶዎች የሚቆጠሩ ተቃዋሚ ፖለቲከኞች ለስራት የተዳረጉበት ስለመሆኑም ተነግረዋል። በአሁኑ ምርጫ ፉክክር በሀገሪቱ ታሪክ የመጀመሪያዋ ሴት እጩን ጨምሮ 19 እጩዎች ይወዳደራሉ። በሀገሪቱ ታሪክ ከፍተኛ ፉክክር የታየበት ስለመሆኑ በተነገረለት በዚህ ምርጫ ከ50% በላይ የህዝብ ድምፅ የሚያገኙ እጩዎች እንደማይኖሩ ተንታኞች ግምታቸውን አስቀምጠዋል። በዚህ መሰረት የድጋሚ ምርጫ ይደረጋል የሚለው ግምት አይሏል። ከእጩ ተወዳዳሪዎች መካከል የቀድሞው ጠቅላይ ሚኒስትር አማዱ ባና፣ እውቁ ተቃዋሚ ፖለቲከኛ ኦስማኒ ሶንኮ የሚደግፏቸው ባሲሮ ዲኦማይ ይገኙበታል። ዘገባው የአሶሺየትድ ፕሬስ ነው። በስተመጨረሻም የዌልስ ልዕልት ካትሪን የካንሰር ሕክምና ያገኙ ስለመሆናቸው ይፋ ማድረጋቸውን ተከትሎ ከመላ ዓለም ዙሪያ በደረሳቸው ድጋፍ ልባቸው በእጅጉ እንደተነካ ተናግረዋል። የ42 ዓመቷ ካትሪን አርብ ዕለት ነበረ ካንሰር በድጋሚ በሰውነታቸው እንዳያንሰራራ የሚያግደውን የሕክምና ሂደት እየተከታተሉ እንደሆነ በቪዲዮ መልእክት ለብሪታንያ ሕዝብ ማሳወቃቸውን ተከትሎ ከዓለም መሪዎች፣ ቤተሰብ አባላትና ሕዝብ ከፍተኛ የድጋፍ መልእክት ደርሷቸዋል። ለልዕልትነታቸው መልእክት መልስ ይሆን ዘንድ ከእንግሊዝ ከጋራ ብልጽግና ሀገራትና ዓለም ዙሪያ በደረሱን የርህራሄ መልእክቶች ልዑልነታቸውና ልዕልትነታቸው በእጅጉ ተነክተዋል ብለዋል። ልዕልት ካትሪንና አልጋውራሹ ባለቤታቸው ልዑል ዊሊያም ቅዳሜ አመሻሽ ባሰራጩት መግለጫ ላይ የቀደመው መልእክት በልዕልት ካትሪን ጤና ዙሪያ ለሳምንታት ያህል የቆዩ ግምቶችን ቋጭቷል። በርካቶች ሱን ጽናት ሲያደንቁ፣ ሌሎች ደግሞ በመሰወራቸው ዙሪያ የተነዙ የሴራ ሀተታዎችን ተችተዋል። ንጉሥ ቻርለስ ሶስተኛ ከካንሰር ህመም ጋር ሲታገሉ እንደነበረ ባስታወቁ ከሳምንታት በኋላ የልዕልት ካትሪን ጤና ሁኔታ በግልጽ የማሳወቁ እርምጃ የብሪታንያን ንጉሣዊ ቤተሰብ ለቀውስ ዳርጎታል። ከነገሱ 17 ወራትን ያስቆጠሩት ንጉሥ ቻርለስ ለልጃቸው ሚስት ክብር ሲሉ ማናቸውንም ህዝባዊ ተሳትፎዎችን እንደሚሰርዙ አስታውቀዋል። አድማጮቻችን፣ ለምሽቱ ያዝናቸው አጫጭር ዜናዎች እነዚህ ናቸው። ከቀሪ የአሜሪካ ድምፅ የእሁድ ምሽት ስርጭት ጋር አብራችሁ ቆዩ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መጋቢት 15 2016 ዓ.ም ምረት የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ህጉን በምትመለከቱበት ጊዜ ማንኛውም ሰው ወረቀት የሌለውን ሰው የማቆምና የመጠየቅ እንዲሁም የማገት እንዲሁም ዲፖርት የማድረግ ወይም ከሀገር ውስጥ የማስወጣት ስልጣን ይሰጣቸዋል። እና ይሄ ነገር ለወረቀት የሌላቸው ሰዎች ብቻ ሳይሆን ወረቀት ሊኖራቸው አይችልም ተብሎ እንዲሁ ፕሮፋይል ለማድረግ ወይም ደግሞ እንዲሁ በመልካቸው ሲታዩ ተጠርጣሪ የሆኑ ሰዎችን ብዙ ጊዜ ላቲኖ አሜሪካኖች ሊሆኑ ይችላሉ፣ የአፍሪካኖች ሊሆኑ ይችላሉ። በየቦታ በሚሄዱበት ጊዜ እነሱን ያለ ህግ አግባብ የማቆም የማገት የማጎሳቆል ነገር ሊፈጠር ይችላል የሚል ስጋት ነው ያለው።
የሰማችኋቸው በዋሽንግተን ዲሲ የህግ ጠበቃ የሆኑትን አቶ ዳንኤል ውብሸት ነው። ህገወጥ ስደተኞችን መያዝና ወደ መጡበትም ይዞ መመለስ እንዲሁም አወዛጋቢ ህግ አስመልክቶ ከተሰናዳው የተቀነጨበ ነው። ወደ በኋላ ላይ እንመለስበታለን።
የፕሮግራማችን መክፈቻ የሚሆነው ግን ሙዚቃ ነው።
በትክክል የመጀመሪያው የሙዚቃ ምርጫችን ደግሞ ዘቢባ ግርማ ስሜን በስሙ እያለች በቅርቡ የለቀቀችው ነጠላ ዜማ ነው። በሱ ዘና ብለን እንመለሳለን።
Let's go. ማለት
ዘቢባ በቅርቡ ለቀቀችው ንግነጠላ ዜማ ነው ሰምተን የተመለስነው። በዛ ላይ ክሊፑን በዩቲዩብ ላይ ተወከውነ ደረጀ በተሰባይ ይዘት ያለው በዘፈኑ ላይ ያለውን ፍቅር በትክክል ያሳየ ነው።
ልክ ነው። ዘቢባ ጥሩ ስራ ነው ይዛ የመጣችው። በዚህ ወደ መጀመሪያው ቅንብራችን እናልፋለን። የፒያሳ ፈረሳና የነዋሪዎቿ ቅሬታ።
አዲስ አበባ ከተማ አስተዳደር ፒያሳ አካባቢ ከራስ መኮንን ድልድይ ጀምሮ በተለምዶ እሪ በከንቱ ተብሎ እስከሚጠራው ሰፈር ሰሞኑን እየተካሄደ ያለው የቤት ፈረሳና ፈረሳው እየተከናወነ ያለበት መንገድ በነዋሪዎቹ ዘንድ ከፍተኛ ቅሬታ ፈጥሯል።
የአዲስ አበባ ከተማ አስተዳደር ነዋሪዎቹ እንዲነሱ የወሰነው አካባቢውን ለማልማት እቅድ በመያዙ መሆኑን ቢያስታውቅም ማንነታችንን ተነጥቀናል የሚሉት የአካባቢው ነዋሪዎችና የከተማ ልማት ባለሙያዎች ፒያሳ አሮጌ ሰፈርም ቢሆን የከተማዋን በርካታ ታሪኮች አቅፎ የያዘ በመሆኑ ልማቱ ታሪካዊ ይዘቱን በጠበቀ መልኩ መካሄድ ነበረበት ሲሉ ይከራከራሉ። በዚህ ዙሪያ የፒያሳ የልማት ተነሺዎችና የከተማ ልማት ባለሙያዎችን አነጋግረሽ ያሰናዳሽው ዘገባ አለ። ስምኝሽና ወደዛው እንለፍ።
ከሲኒማ አምፒር እስከ ራስ መኮንን ድልድይ በሞዝቮልድ ህንጻ በብሪቲሽ ካውንስል ቲሩም ካፌ በመደዳ በተደረደሩ ወርቅ ቤቶች የመኮንን ባቅላባ በዶሮ ማነቂያ በሪ በከንቱና ሌሎች ብዙ የድሮ ቤቶችና ህንጻዎች የምትታወቀው ፒያሳ ዛሬ የለችም። አሁን ዙሪያ ገባዋ ታጥሮ በፍርስራሽ እየተሞላ ነው። ይህ ትዕይንት እንደ ዮናታን ኃይሉ ላሉ ተወልደው አድገውባት አሁን ደግሞ ልጆቻቸውን ለሚያሳድጉባት ነዋሪዎች ቆሞ መመልከት ይከብዳል።
በጣም የሚረብሽ በጣም ያደግሽበት የተወለድሽበት አካባቢ ጦር ሜዳ እንኳን እንደው የምታያቸው አካባቢዎች ውስጥም ቦታዎች ላይ ትታያለሽ። ከአምፔር ጋር ቆመሽ ብታይ በጣም ነው የሚያደርገው፣ በጣም ነው የሚረብሸው። አፈራረሱ ራሱ ይሄ በጣም በሚያሳዝን ሁኔታ እና በጣም ነው የሚረብሸው።
ሌዮናታን ዶሮ ማነቂያ የትውልድ ቦታ ብቻ ሳይሆን መተዳደሪያውም ጭምር ነው። የንግድ ስራው፣ ማህበራዊ ኑሮው፣ ትዝታው ሁሉም ከፒያሳና አካባቢዋ ጋር የተሳሰረ መሆኑን ይናገራል።
ትዝታው እንዲህ በቃላት ይገለጻል ነው አይገለጽም። ፒያሳ ያው ለኛ ሁሉ ነገራችን ነች። ሁሉ ነገራችን ችግር ላይ ተለባት ቤተሰቦቻችን ከችግር ነጻ ለመሆን እኛም ልጆቻቸውን ወደ ስራ አስተማሩባት ስፍራለች። ያው ከመኪና ጥበቃ ጀምሮ እስከ ዕቃ መሸከም ድረስ ተሸክማ ያደግንባት በኋላም ተምረንም በስራም ደግሞ ብዙዎቻችን ተለውጠናል። የራሳችን የምናስተዳድር ልጆች ሆነ ከዛ ጎን ለጎን ቤተሰብ የመሰረትንባት ነች። ልጆች ወንድን የምናስተምርባት እዚሁ በምንሰራቸው ስራዎች ነበሩ። ዛሬ ግን እነዚያ ነገሮች ያው ወደ ታሪክነት እየተቀየሩ ነው።
ከብሪቲሽ ካውንስል ጀርባ ተወልዶ ያደገው ታምራት ማለደም 39 ዓመታት በፒያሳ ኖሯል። አሁን ደግሞ ልጆቹን ያሳድጋል። ከትውልድ እስከ ዕውቀት የኖረበት ፒያሳ የመፍረሱ ጉዳይ እውነት ሆኖ ቤቱን ያንኳኳው ግን ከሁለት ሳምንት በፊት ነው ይላል።
ምን ሰማነው የሰማነው መጀመሪያ መንዲያ ነው። እንደገና ደግሞ የስራ ቦታችንም ተወልደን ያደግነው እዛ አካባቢ ነው። የወረዳ አመራሮች ነበሩ። ፎርማልም ኢንፎርማልም በሆነ መልኩ ነው የሰማነው። ከዛ እንግዲህ ይህንን ሳምንት እና 15 ቀን ደግሞ ችግሩ አስጥፎ መጥቶ እንግዲህ መፍረስ አደጋ ደረሰበት። ቆስላም ፒያሳ
የአዲስ አበባ ከተማ አስተዳደር በተለምዶ ዶሮ ማነቂያ ተብሎ በሚጠራው ቦታ የሚገኙ ነዋሪዎች በ90 ቀናት ጊዜ ውስጥ እንደሚነሱ ካስቀመጠላቸው ቀነ ገደብ ባነሰ ጊዜ አካባቢውን ማፍረስ መጀመሩ ነዋሪዎቹን ከፍተኛ ድንጋጤና ግራ መጋባት ውስጥ እንደከተታቸው ይገልጻሉ። አስተዳደሩ ካራዳ ክፍለ ከተማ የሥራ ኃላፊዎች ጋር ነዋሪዎቹን የካቲት 22/2016 ዓ.ም ተመረጥ ሰብስቦ ባደረገው ውይይት የአድዋድል መታሰቢያ ሙዚየምን የሚያቆራብቱ አካባቢዎችን መልሶ ለማልማት እቅድ መያዙንና የከተማዋን ገጽታ ለመቀየር በሚደረገው እንቅስቃሴም የፒያሳ አካባቢ ቅድሚያ የሚሰጠው ስፍራ መሆኑን ገልጾ ነበር። ነዋሪዎቹ ግን ምንም አይነት ውይይት ሳይደረግ ሐሳባቸው ሳይጠየቅና አቅማቸውን ባላገናዘበ ሁኔታ በቀናት ጊዜ ውስጥ መኖሪያቸውን እንዲለቁ መደረጉ ለበለጠ ህመም እንደዳረጋቸው በሐዘኔታ ይገልጻሉ።
እዛ ከቤት ሁሉ እንዳደገ ሰው ታምራት ምን ይሰማል? ጎረቤት ጥይት ይነሽ ምን ይሰማቸዋል? ልብሳቸውን ይማረው እናትና አባቴ በሕይወት የሉም። ቢኖር አቶ ማርጋ ምን ይሰማዎታል ተብለው ተጠይቆ ዳታ ተሰብስቦ ማህበራዊ ህይወታችሁ ምንድን ነው? ይህ አማራጮች አሉ ተብሎ ከፍላጎት ሲሆን እኮ ማለት ለውጥን ማን ይጠላል? ተፈጥሯዊ አይደል ለውጥ ማን ይጠላል? ግን ደግሞ ያንን ደግሞ በተለያየ ዓለምም እኮ ፖሊሲዎች እኮ ተከብረው ይኖራሉ አይደል? አይ ነው አሁን ይዞ ልጅ ያደግኩበት ቦታ ላይ በግልጽ ስንነጋገር የጋራ ሽንት ቤት ነው ያለው። መሰረተ ልማት የለውም። እጅግ በጣም ጥንታዊ ከተማ ነው። ግን ያለው ማህበራዊ መስተጋብር ክፉ ጎረቤት ይናፍቃል እኮ። ዋናው ድን በግድ እኮ ወጣን አይደል? ወረዳ ብትሄጂ ክርክር በስነ ስርዓት የሚያናግርሽ የለም። ለምትችል ለመጠየቅ ብትሄጂ ነገሮችን ሁሉ ከፖለቲካ ጋር አያይዘው ሊንክ አድርገው ልማት አደናቃፊ አጉል ስም መስጠት ነው።
ለብዙዎቹ ነዋሪዎች ፒያሳ መለያ ቀለማቸው እንደሆነች አድርገው ይገልጿታል። ፒያሳን ሙሉ ለሙሉ ማፍረስ የአዲስ አበባን የእድገት ታሪክ አብሮ ማፍረስ ነው ሲሉም ይከራከራሉ።
ፒያሳ ሁለተኛ ሰፈር ያለው ማንም የለም። ከጥላውን ገሰሰ እስከ ሙልቀን መለሰ እስከ አለማየሁ ሸቴ ድምጻቸውን ያማሹበት ከተማ ነች። ስብሐት ገብረ እግዚአብሔር ትኩሳት በሚለው መጽሐፍ ላይ ስለ ደጃሽ የተቀኝላት ነው። እነ ሎሬት ጸጋዬ ገብረ መድኅን ይሁን መጥተው ሻይ የጠጡባት ናት፣ የተራመዱባት ናት። የትኛው ተጠርቶ የትኛው ይተዋል? ይሄ ከተማ ነው። ይሄ ኦልድ ሲቲ ነው። ነበር ወደሚል ደረጃ የደረሰ ግን መንግስትንም የበለጠ ያስከብረው፣ መንግስትንም የበለጠ ያስፈቅረው፣ መንግስትንም የበለጠ ክቡልነትን ይጨምርለት የነበረው ግን ውይይት ቢኖር የነበረን ኦልድ ሲቲ አካባቢው ካለው ጋር ልማት ጋር አስማምቶ ስሙም ቢያደርገው መልካም ነው። ዶሮ ማነቅ ያለው ያ በጣም ጌጡ መንደር ይኑር ባይባልም ግን የአድዋ 00ን እኮ ውበት የሚገልጸው አጠገቡ ያሉ ኦልድ ሲቲዎች ናቸው።
ፒያሳን ለማልማት በተያዘው ቅድ መሰረት መፍረስ ከጀመሩ አካባቢዎች ውስጥ የሀገር ፍቅር ቲያትር አካል የሆነውና በቲያትሩ ዋና አዳራሽ ጀርባ በሳት አደጋ መከላከያ በኩል የሚገኙ የሰራተኛ መዝናኛና የቃ ማከማቻ ክፍሎች ይገኙበታል። የቲያትር ቤቱ አካል የሆነው በ1927 ዓ.ም ምረት ጣሊያን ኢትዮጵያን በወረረ ጊዜ ከላይ ለመኖሪያ ከስር ወረራውን ለሚቃወሙ መግረፊያና ማሰቃያ ይጠቀምበት የነበረው ባለ አንድ ወለል ታሪካዊ ቤትም እንዲፈርስ ተወስኖበት እንደነበር የቲያትር ቤቱ ዋና ዳይሬክተር አብዱል ከሪም ጀማል ይገልጻሉ።
ተብሎ የተነገረው 10 ቀን ምናምን ነገር ይሆናል ከተነገረንልሽ ይሄ ጉዳይ ከተከስተጠ። ከዛ በፊት ቲያትር የራሱ ዶክመንት ስላለው ቅርስም ስለሆነ የሀገር ሀብትም ስለሆነ ይነካል የሚል እምነት አልነበረንም። ነገር ግን ዛሬ ሳምንት አካባቢ ቀኑን በውል ባላስታውስም በቁጥር ይሄ ይፈርሳል ተብሎ ተነገረ። እኛ ይሄ የመዝናኛ ክበብ የመለማመጃ ቦታው ምንም ታሪካዊ ዳራ ስለሌላቸው ፈርሶ እንደገና ቢለማ ምንም ችግር የለውም፣ ይሄ ግን መፍረስ የለበት የሚል አቋም ይዘን የሚመለከታቸው አካል ጋር ውይይት ጀመርን።
ውሳኔውን ተከትሎ ቲያትር ቤቱ ከከተማው አስተዳደር የባህል ኪነ ጥበብና ቱሪዝም ቢሮ እንዲሁም ሌሎች የሚመለከታቸው አካላት ጋር ያካሄደውን ብዙ ንግግርና ውይይት እንዲሁም በማህበራዊ ሚዲያ ላይ የተደረገ ዘመቻ ተከትሎ ታሪካዊ ቤት መፍረስ የለበትም የሚል ውሳኔ መተላለፉን አብዱል ከሪም ያስረዳሉ።
ሌሎቹ ፈርሰው አሁን ያልኩሽ የመዝናኛ ክበብ ይቀመጥ ለማመጃ ክፍል እንዲሁም ስቶር እነዚህ መሳሰሉት ነገሮች ሲፈርሱ እሱ ይቆይ ንግግር ላይ ነው ተብሎ ቆየ። ትላንትና አመራሮች መጡ፣ ድጋሚ ጎበኙ፣ ታሪኩን በደንብ አስረዳን። አክሰብት አደረጉና ባለበት ሁኔታ መቆየት ይገባዋል፣ መጥረት የለበትም የሚል ውሳኔ ሰጡንና ወጡ። አሁን በዛ እሱ ሳይነካ ሌሎቹ ፈርተው ቁጭ ብሎ ነው ያለው።
አብዱል ከሪም አክለው በፒያሳ የሚካሄደው ፈረሳ የፈጠረው መረበሽ፣ ግራ መጋባትና ቅሬታ የመጣው ከህብረተሰቡና ከባለሙያዎች ጋር በቂ ውይይት ባለመደረጉ ነው ይላሉ።
ልማት እንግዲህ የሚጠላ የለም። በየትኛውም ሁኔታ ልማት ያስፈልጋል። ልማት ሲከናወን ግን ልማት ከሚደረግለት አካል ጋር ውይይት ማድረግ ተገቢ ነው ብዬ አምናለሁ። አሁን የእኛም አገር ፍቅር ላይ የተከሰተው ነገር ምንድን ነው? ቀድመው ይሄ ነገር ፕላን ሲደረግ ከሀገር ፍቅር ጋር በደንብ ትስስር ያላቸው አካላት ጥናት የተጠኑ ጥናቶች አሉ። ለሀገር ፍቅር የተጻፉ ነገሮች አሉ። እነዛ ሰነዶች እንደነዚህ አይነት ነገሮች በደንብ ተነገር ሪሰርች ተደርጎ መፍረስ አለበት የለበትም የሚለውን ነገር ከሚመለከተው የታሪክ ምሁራን ጋር ሊሆን ይችላል ውይይት ተደርጎ ቢሆን ኖሮ እንደዚህ አይነት ውዥንብሮች አይፈጠሩም ነበር እና ቀድሞ ለማድ የሚደረግለት አካል ጋር በቀጥታ ውይይት ማድረግ እና መተማመን ያስፈልጋል። የአምና እና ይሄን ባለመሆኑ ነው አሁን ብዙ አሁን ያታ በመፍረሱ በጣም ብዙ ቅሬታዎች ይነሳሉ። ቅሬታዎች ጠፉ ይባላል እና እነዚህ አይነት ነገሮች ቀድሞ ከማህበረሰቡ ጋር መንግስትን
ማሳወቅ ይችላል። የታሪክና የከተማ ባለሙያዎችም ከህብረተሰቡም ሆነ ከባለሙያዎቹ ጋር በቂ ውይይት ሳይደረግ ፒያሳ እየፈረሰ ያለበት ፍጥነት አሁን ለሚታየው ከፍተኛ ቅሬታ አንድ ምክንያት መሆኑን ይገልጻሉ። ከዛም አልፎ ግን በከተማው ቅርስና ጥበቃ ባለስልጣን ተለይተው የተመዘገቡ ቅርሶችንና ከአድዋ ጽንሰ ሐሳብ ጋር የሚሄዱ ታሪካዊ ሁነቶችን የያዘችው ፒያሳ እንዳሮጌ ሰፈር መመዝገብና ለማቱ በዛ መንፈስ መካሄድ እንደነበረበት ይከራከራሉ። አቶ ኤርሚያስ ተሰማ የስነ ህንጻና የከተማ ልማት ባለሙያ ናቸው።
በፒያሳ ያለው አንዳንድ ሰፈሮችን ግን በኤሪያ ደረጃ ወይም አካሎ ይሄ ቦታ በጥቅል ቅርስ ነው ብሎ ያንን መጠበቅ ያስፈልጋል። ምክንያቱም አንዱን ህንጻ ብቻ ከመሃል ነጥለን ቅርስ ነው ካለ ዙሪያው ያሉትን ነገሮች ስናፈርስ ብቻውን ያንጻ ግንጥል ጌጦ ነው ይቀራል። ለምሳሌ በለጋሃር የተደረገውን ብናይ ያኛው ያንጻ ብቻ ፕሮጀክት ተደረገና ዙሪያው ግን በሙሉ አዲስ ልማት ተሰራ እና በዛ አዲስ ልማት ውስጥ ያ የለጋሃር ህንጻ ብቻውን ሲቀመጥ ምንም የሚናገረው ታሪክ አይኖርም። ስለዚህ ዙሪያው ያሉ አብራውት የተሳሰሩትን ነገሮች እንደ ከሱ መታሰብ አለባቸው። ከሱ በተጨማሪ ደግሞ ያንን ደግሞ እነኛ ከነኛ አንጻዎች ጋር የተሳሰረ ደግሞ ህይወት፣ ንግድ፣ ማህበረሰብ ትስስር አለ። ስለዚህ ያም አብሮ ከቅርሱ ጋር አብሮ መታሰብ አለበት። ስለዚህ የቅርስን ትርጓሜ የተወሰነ ሰፋ አድርጎ ማሰብና ያንንም በጥበቃ ህግ ውስጥ ማካተት ያስፈልጋል።
በዓለም ላይ የሚገኙ የተለያዩ ከተሞች መጀመሪያ የተመሰረቱበትን ታሪካዊ ክፍል አሮጌ ከተማ በሚል ጠብቀው ያስቀምጧቸዋል። ለምሳሌ እንደ ፓሪስ፣ ሮም፣ አምስተርዳም እና ሌሎች የአውሮፓ ከተሞች ለዘመናት የተሻገሩ ስነ ህንጻ የያዙ የከተማቸውን ክፍል ለቱሪስት መስህብነት ይጠቀሙባቸዋል። አንድ አካባቢን በአሮጌ ከተማነት ጠብቆ ልማትን ጎን ለጎን ማስኬድ ስለሚቻልበት መንገድ አቶ ኤርሚያስን ጠይቀናቸዋል።
እንግዲህ ሁለት አይነት አማራጮች አሉ። የመጀመሪያው ቅድም እንዳልኩት በጣም እንዲህ ክሪቲካል ወይም ደግሞ በጣም አንገብጋቢ ናቸው። እነኚህ የከተማውን ታሪክ በጣም የሚያሳዩ መነሻችንን የሚያሳዩ ናቸው ብለን የምናስባቸውን ሰፈሮች እንደ ሰፈር መያዝ ይኖርብናል። ያ ማለት አዳዲስ እዛ ጋር የሚጨመሩ ጥቃቅን የሚሆኑ ተለቅተለቅ ያሉ የሚሆኑ ህንፃዎች፣ ግንባታዎች፣ ማንኛውም ነገሮች ህግ ይወጣላቸውና የበፊቱን ታሪክ በማያጠለሹ መልክ ወይም በማይሸፍኑ መልክ እንዲደረጉ ይደረጋል። ይህም ደግሞ የከተማ ህግ ይወጣለታል ማለት ነው። ለምሳሌ ከዚህ ከፍታ በላይ እዚህ ቦታ ላይ አይገነባም፣ በመንገድ ዳር ያሉትን ህንፃዎች አንነካም። እነኝን ሁሉ የምናደርገው ግን ጊዜ ተወስዶ ተጠንቶ ነው። ለምሳሌ ፒያሳን እንደ ፒያሳ ማንነቱን የሚገልጹት ነገሮች ምንድን ናቸው? የፒያሳ መገለጫዎች። ስለዚህ መጠበቅ ያለብን የትኞቹን ነገሮች የትኞቹስ ነገሮችን ነው ባንጠብቅ ችግር የሌለው ብለን ተነጋግሮ በባለሙያዎች ጊዜ ተወስዶ መታሰብና መወሰን ያለበት ነገር ነው።
አቶ ኤርሚያስ በፒያሳ ፈረሳ ሂደት ውስጥ ሌላው ትኩረት ያልተሰጠው ጉዳይ ብለው የሚያነሱት ማህበራዊ ትስስሩ ነው።
በረጅም እድሜ ያስቆጠሩ መንደሮች ውስጥ ያለው ማህበራዊ ህይወት በጣም ጠንካራ ነው። እርስ በርስ ተሳስሮ ነው ሰው የሚኖረው። ስለዚህ ለምሳሌ አንድ በእድሜ የገፉ አዛውንት ቢኖሩም በጎረቤቶቻቸው መደበኛ ያልሆነ ጥበቃ ይደረግላቸዋል፣ እንክብካቤ ይደረግላቸዋል። አንድ ነገር ቢሆን ሮጦ የሚደርስላቸው ጎረቤት ይኖራቸዋል። ከዛ በተጨማሪ በእድርና በመሳሰሉት ማህበራዊ ትስስሮች የተሳሰሩ ናቸው። አንዳንድ አሉ፣ ለምሳሌ ከሰው ቤት የሰው ቤት እየሄዱ አንዳንድ ተባራሪ ስራ እየሰሩ ከዚህ ማህበራዊ ትስስር ጋር ጥገኛ ሆነው የሚኖሩ ሰዎች አሉ። እና በቂ መሰረተ ልማት የሌለውን ማህበረሰብ እንደ መሰረተ ልማት ሆኖ ያገለገለው ይህ የነበረው ማህበራዊ ትስስር እና ይህ ማህበራዊ ትስስር ሳይነካ ለማስቀጠል ምንድን ነው የሚደረገው? አካባቢውን በሚታደስበት ጊዜ አንደኛ ሙሉ በሙሉ በአንድ ያናደርገውን በሂደት እናደርግና ከዛ በኋላ የሆነውን አካባቢ ላይ አዲስ ቤቶች ሰርቶ ነዋሪዎቹን እዛው እንዲዘዋወሩ በማድረግ አትሊስት እንትኑን እንኳን ይሄ የሚታየውንና የሚዳሰሰውን ነገር እንኳን መጠበቅ ባንችል፣ ቢያንስ ግን የማህበረሰቡን ማህበራዊ ትስስር ግን የመጠበቅ ግዴታ ያለብን ይመስለኛል። እና በዚህኛው ልማት ውስጥ ከቅርስ ካለመጠበቁ በላይ በጣም የሚያንገበግበውና ማድረግ የነበረብን ትልቁ ነገር ይህንን ማህበራዊ ትስስር መጠበቅና ሰዎቹን ከአካባቢያቸው አለመንቀል ነበረ።
ታሪካዊ ቦታ አሮጌ ስለሆነ ብቻ እንዲፈርስ አይደረግም ብለው የሚከራከሩት አቶ ኤርሚያስ ፒያሳን ሙሉ ለሙሉ አፍርሶ በአዲስ ለመተካት መሞከር በኢኮኖሚ በቱሪዝምና በማህበራዊ እሴት ሀገሪቱን ብዙ ነገር እንደሚያሳጣት ያስረዳሉ። የከተማዋ መስተዳድር ፒያሳን ለማፍረስ ያሳለፈውን ውሳኔ ቀጥሎ የታሰበውን ልማትና ተነሹ ማህበረሰብ በልማት ተጠቃሚ የሚሆንበትን መንገድ በግልጽ ከህብረተሰቡና ከባለሙያዎቹ ጋር አለመወያየቱንም ይኮነናሉ።
ስለዚህ ልማት ምንም የምናቀው ነገር የለም በሚገርም ሁኔታ። እዚህ ቦታ ላይ ቀጥሎ የሚመጣው ቪዥን ይሄ ነው ተብሎ ያየነው ነገር የለም። ወይም በንግግር ይሁን በጽሁፍ ይሁን በፕላን በፎቶ በምስል ያየነው ነገር የለም። ስለዚህ ምን እንደሚካሄድ ቀጥሎ የምናቀው ነገር የለም። የትኞቹ ነው የሚጠበቁት የትኞቹ ነው የሚፈርሱት የምናቀው ነገር የለም። አሁን ይሄ በህብረተሰቡ ዘንድ ጥርጣሬና አለመተማመንን ይፈጥራል። ማህበራዊ መረጋጋቱንም አደጋ ውስጥ የሚጥለው ነው። ህብረተሰቡ በመንግስት ላይ እምነት ከሌለው የራሱን አቋራጭ መንገዶች የመከተል ህግን ለማክበር ያለውን ተነሳሽነት ያደበዝዛል። ይሄ በጣም ብዙ ችግሮች ያሉበት ነገር ነው። ስለዚህ ምንድነው ጊዜ ተወስዶበት ባለሙያዎች ተካተው መካሄድ ነበረበት።
አቶ ኤርሚያስ ገና ያልፈረሱ ህንጻዎችንና ቅርሶችን አሁንም ማዳን የሚቻልበት ጊዜ አለ ብለው ያምናሉ። በጥድፊያ ከሚካሄደው ፈረሳ ፋታ ተወስዶ ታሪክ በማያጠፋ መልኩ አዲስ ልማት ማካሄድ የሚቻልበትን መንገድ ከባለሙያዎች ጋር በመወያየት የተወሰኑ ቅርሶችን አሁንም ማትረፍ ይቻላል ሲሉም ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮች በአዲስ አበባ አስተዳደር ፒያሳ አካባቢ የተካሄደ ያለውን ፈረሳ አስመልክቶ ከከተማው አስተዳደርም ሆነ ከፌደራል ቅርስ ጥናትና ጥበቃ ባለስልጣን ምላሽ ለማግኘት ጥረት አድርገን ለጊዜው አልተሳካልንም። ምላሻቸውን እንዳገኘን ግን ጉዳዩን በድጋሚ የምንመለስበት ይሆናል።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው የተከታተላችሁት ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
@voaamharic የፌስቡክ #voaamharic የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከታተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በቅርቡ የህዝብ ተወካዮች ምክር ቤት የተወያየበትን የበዓላትን አከባበር ለመወሰን የወጣውን ረቂቅ አዋጅ ይመለከታል።
የህዝብ ተወካዮች ምክር ቤት የህዝብ በዓላትን የእረፍት ቀናትንና የበዓላትን አከባበር ለመወሰን የወጣ ረቂቅ አዋጅ ላይ ተወያይቶ ለዝርዝር እይታ ለቋሚ ኮሚቴ መርቶታል። ረቂቅ አዋጁ ህዝባዊ በዓላትን የሚያስተባብሩ የመንግስት ተቋማትን እንደሰየመ የተጠቀሰ ሲሆን የጉዞ አድዋ መስራችና የፊልም ባለሙያ ያሬድ ስዩም የሁኔታ የበዓላትን ህዝባዊነት ሊያሳጣ ይችላል ሲል ስጋቱን ለአሜሪካ ድምጽ ገልጿል።
የአዋጅ ረቂቅ በዝግጅት ምዕራፉ ወቅት በቂ ውይይት ሊደረግበት ይገባ ነበር ያሉት የህግ ባለሙያው አቶ ዳዊት ገብሩ አሁንም በማህበረሰብ ውስጥ ያሉ ስጋቶችን ለመፍታት ከመጽደቁ በፊት በቂ ውይይቶች ሊደረጉበት ይገባል ይላሉ። በዚህ ዙሪያ የመስታወት ባልደረባችን አስማማው አየነው ተከታዩን አዘጋጅቷል።
ግማሽ ክፍለ ዘመን ሊደፍን የተቃረበው የህዝብ በዓላትና የረፍት ቀንን ለመወሰን የወጣ አዋጅ በአዲስ የሚተካ ረቂቅ መጋቢት 3 2016 ዓ.ም ለህዝብ ተወካዮች ምክር ቤት ቀርቦ ውይይት ተደርጎበታል። ይህ ረቂቅ አዋጅ ከመጠነኛ መሻሻል በስተቀር ባለበት እስካሁን ተግባራዊ እየተደረገ ያለውን በደርግ ዘመን በ1967 ዓ.ም የወጣውን አዋጅ ሙሉ በሙሉ የሚሽር ነው የሚሉት በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየታቸውን የሰጡት ጠበቃና አማካሪ አቶ ዳዊት ገብሩ ታሪካዊ ሂደቱንም እንደሚከተለው ያብራራሉ።
በሀገራችን ለመጀመሪያ ጊዜ ስለ ህዝባዊ በዓልና ረፍት ቀን ለመወሰን አዋጅ ወጣው በንጉስ ዘመን መንግስት ጊዜ ሲሆን የህዝብ በዓላትና ስለ እሁድ በዓል አከባበር ለመወሰን የወጣ አዋጅ ቁጥር 151/1948 ይባል ነበር። ከዚህ አዋጅ በኋላ ነው ጊዜያዊ ወታደራዊ አስተዳደር ደርግ የህዝብ በዓላትና የረፍት ቀን ለመወሰን በሚል ባወጣው አዋጅ ቁጥር 16/1967 የሻረው ማለት ነው። እንግዲህ ከደርግ መንግስት በኋላ በኢህአዴግ ዘመነ መንግስት አዋጅ ቁጥር 1967 ለማሻሻል የወጣ አዋጅ ቁጥር 2988 የሚባል ነበረ። ይህ አዋጅ ከአዋጅ ቁጥር 1967 በሰነድ ደረጃ የቀነሰው ሆነ የጨመረው ነገር የለም። ማለትም በአዋጅ ቁጥር 1967 የተጠቀሰው አንቀጽ 3(1) ንዑስ አንቀጽ ቀ ሰርዞ አዲስ ንዑስ አንቀጽ ያስገባው አንድ ጋር በሚል ተክቶታል ማለት ነው። ለተካው ሙሳ አንቀጽ አንድ ጋር የድልቀን ሚያዝያ 27 እንደሆነ ይገልጻል። ሆኖም በአዋጅ ቁጥር 1617 አንቀጽ 3 አንድ ጋር የተቀመጠው ፍሬ ነገርም የድልቀን ሚያዝያ 27 መሆኑን በተመሳሳይ ስራ አስቀመጠ። የተሻሻለው ሙሉ እንደሆነ ያው ግርግታ ያስነሳል በባለሙያዎች አካባቢ ማለት ነው። ስለዚህ ባጭሩ ምንድን ነው በኢህአዴግ ጊዜ የወጣው አዋጅ ቁጥር 2988 አዋጅ ቁጥር 1617 የአንድን ህዝባዊ በዓል ቀን ቁጥር ወደ ግዕዝ እንዲቀበል ከማድረጎች በደርግ ጊዜ የወጣውን አዋጅ ቁጥር 1617 ተፈጻሚነቱ ቀጥሏል ማለት ነው። የበዓላቱ ቁጥር ጋር በተያያዘ ያው 13 ቢሆኑም በህጉና በአተገባበሩ ልዩነት አለው። በአዋጅ ቁጥር 1617 የተመለከተ እንደሆነ 13 በዓላቶች ይኖራሉ፣ መስከረም ሁለትን ጨምሮ ማለት ነው። መስከረም ሁለት የተጠቀሰው ያው የህዝብ ንቅናቄ ወይም ሪቮሉሽን ቀን መታሰቢያ ከደርግ መውደቅ በኋላ በተግባር አይከበርም፣ ያው ካለንደር ላይ የለም። ከዚህ አንጻር ከተገባበሩና ከህጉ አንጻር ስናየው ልዩነቱ ወደ 12 ያመጣዋል። ነገር ግን ያው ሁላችንም እንደምናውቀው ግንቦት 20 ወይም ደርግ የወደቀበት ቀን ላለፉት 30 ዓመታት ሲከበር ነበረ። ይሄ ደግሞ የሚከበር ከሆነ ቁጥሩን ወደ 13 መጥሷል ማለት ነው። በእርግጥ ያው ከ2008 ጀምሮ የድሮ ጥምቀቱና ሀገር አቀፋዊ መልኩን ይዞ እየተከበረ አይደለም። ወደፊት የሚኖረው ቦታ ህዝባዊ በዓል ይከበራል ወይስ እንደ ብሔር ብሔረሰቦች ታስቦለን ነው ወይ ከነካቴ ይረሳል የሚለው ያው አከራካሪ ነው።
ምክር ቤቱ ረቂቅ አዋጁን ለዝርዝር እይታ ወደ ቋሚ ኮሚቴ በመራበት ውይይት ላይ አጭር ማብራሪያ ያቀረቡት የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ ስለ አዋጁ ምንነት ሲያብራሩም
የህዝብ በዓላትና የረፍት ቀናት አዋጅ ቁጥር 16 ህዝባር 1967 እንደተሻሻለ የህዝብ በዓላትና የረፍት ቀንን የወሰነና በብሔራዊ ደረጃ እንዲከበሩ የደነገገ ቢሆንም የህዝብ በዓላት ሊያበረክቱ የሚችሉትን ማህበራዊና ኢኮኖሚያዊ ጥቅም ሊያስገኝ በሚችል መልኩ በድምቀት የሚከበሩበትን ዝርዝር የአከባበር ስርዓት ያላስቀመጠ፣ ለበዓላቱ አከባበር ከመንግስት የሚጠበቀውን ሰላምና ደህንነት የማስጠበቅ እንዲሁም በቂ የሚዲያ ሽፋን የመስጠት ኃላፊነት የማያስቀምጥ በመሆኑ በአጠቃላይ ሰፋ ያሉ ጉድለቶች የሚታዩበት እንዲሁም በተደጋጋሚ ሲሻሻል የቆየ በመሆኑ ነባሩን አዋጅ ከማሻሻል ይልቅ ሙሉ በሙሉ በአዲስ መተካት አስፈላጊ ስለሆነ ይህ ረቂቅ አዋጅ ተዘጋጅቷል። ረቂቅ አዋጁ በሶስት ክፍሎች እና በ19 አንቀጾች የተደራጀ ሲሆን የተፈጻሚነት ወሰንን እና ብሔራዊ በዓላት እንዲሁም ሃይማኖታዊ በዓላት አከባበሪን የተመለከቱና ሌሎች ልዩ ልዩ ድንጋጌዎች ተካተውበታል።
ረቂቅ አዋጁን በተመለከተ ዝርዝር መረጃዎች በበቂ ሁኔታ እስካሁን አለመውጣታቸው የሚናገሩት የሕግ ባለሙያው አቶ ዳዊት ይህም በዝግጅት ምዕራፍ ወቅት ሊደረጉ የሚገቡ ውይይቶች በበቂ ሁኔታ እንዳልተደረጉ የሚያመላክት ነው ይላሉ።
አንድ ሕግ ሲወጣ በተሻለ መጠን ጥናት መስራት ያስፈልጋል። ሌላው ከባለድርሻ አካላት ጋር ዝርዝር የሆነ ውይይት ማድረግ ማዳበር፣ የመጀመሪያውን ረቂቅ ደግሞ ለህዝብ ይፋ ማድረግ፣ በተደጋጋሚ ያው ለረቂቁ አጭር ማብራሪያ ማዘጋጀት፣ ለፍትህ ሚኒስትር መላክ፣ እንደዚህ አይነት ዝርዝር ሂደቶች ወይም ተግባሮች አሉ። እነዚህን ተግባራቶች ተከትሎ የወጣ ረቂቅ ህግ ነው ወይ? ያው አከራካሪ ሊሆን ይችላል። ምክንያቱም ለህዝብ ተወካዮች ምክር ቤት ከመቅረቡ በፊት ሰፊ ውይይት እንደሚያስፈልግ ይገልጻል። ይሄ ረቂቅ ህግ ለህዝብ ግልጽ ሆኖ መውጣቱ የሚያሳይ ማስረጃ የለም።
የአሜሪካ ድምጽ ያገኘው የረቂቅ አዋጅ ቅጅ እንደሚያሳየው የህዝብ በዓላትን ተከብረውና ታስበው የሚውሉ ብሔራዊ በዓላት እንዲሁም ሃይማኖታዊ በዓላት ሲል በሶስት ይከፋፈላቸዋል። የዘመን መለወጫ፣ የአድዋ ድል፣ የሰራተኞች ወይም ለባደሮች ቀን እንዲሁም የአርበኞች ወይም የድል ቀን ተከብረው የሚውሉ ብሔራዊ በዓላት በሚል በረቂቅ አዋጁ የተጠቀሱ ሲሆን መደበኛ ስራም ዝግ የሚሆንባቸው ናቸው። ከዘመን መለወጫና ከአርበኞች በዓላት በስተቀር ለሌሎች በዓላት አከባበራቸውን የሚያስተባብር የፌዴራል መንግስት መስሪያ ቤትም ተሰይሞላቸዋል። የአድዋ ድል በዓል አከባበርን በባለቤትነት የማስተባበር ኃላፊነት የተሰጠውም ለመከላከያ ሚኒስቴር ነው። አዋጁ ገና ሳይጸድቅም ዘንድሮ የተከበረውን 128ኛ የአድዋ ድል በዓል መከላከያ ሚኒስቴር አስተባብሮታል። የጉዞ አድዋ መስራችና የፊልም ባለሙያ ያሬድ ሹመቴ የአድዋ በዓል በሚገባው ክብር ደረጃ እንዲከበር እርሱና ጓደኞቹ ብዙ መድከማቸው ይናገራል። አሁን አከባበሩ በመከላከያ ሚኒስቴር በባለቤትነት እንዲመራ በረቂቅ አዋጁ መመላከቱንም እንደ ትልቅ ውጤት እንደሚያዩ ይናገራል። ነገር ግን በዓላትን የመንግስት ተቋማት በሚያስተባብሩበት ወቅት አከባበሩ ህዝባዊነቱን እንዲያጣ እየተደረገ ነው ሲል የዘንድሮን በዓል ማሳያ አድርጎ ስጋቱን ይገልጻል።
በዓሉን የሚያጎሉ፣ በዓሉን የሚያከብሩ፣ በዓሉን ከፍ የሚያደርጉ ውስጥ ያሉትን ትልልቅ ርዕሰ ጉዳዮች አጉልተው ለህዝብ የሚያወጡ እንደ ሙዚየም ግንባታ የመሳሰሉ ነገሮች እንዲሰሩ መቻላቸው በሙሉ ህዝቡ ያደረገው ንቅናቄ፣ ወጣቶች ያደረጉት የተለያዩ ተሳትፎች ውጤት በመሆኑ ይህንን እንደ ድል ባለቤትነት ጭምርም እኔና አጋሮች ባልደረቦች በሙሉ በአጠቃላይም ይህን ትውልድ በሙሉ የሚያኮራ ነው ብዬ ነው በቅንነት ቀድሜ የምወስደው ማለት ነው። ከዛ ግን ልክ አድዋ ላይ እንደገጠመን በአመታትነቶች ውስጥ በዓሉ ላይ ባለቤት ከመሆን ወጥተን አላፊ ብቻ መንገደኞች እንድንሆን እና ባይተዋር እንድንሆን የተደረገበትን ሂደት ሳየው የእሱ አይነት ነገር ደግሞ በህዝብ ላይ መደረጉ በተለይ ባለፉት አመታት የዛሬ አመት እና ዘንድሮን ጨምሮ አደባባይ ላይ በዓሉ ለማክበር የነበረው ተነሳሽነት ዘንድሮ ከናካቴው እንዲጠፋ፣ አምና ደግሞ በጣም ተጎሳቆለ የሰው ህይወትን አደጋ ችግር ውስጥ በሚከት መንገድ ብዙ ሰጣ ገባዎች፣ ብዙ ችግሮች፣ ብዙ ሁከቶች የተፈጠሩበት በዓል እንዲሆን ማድረግ መቻሉ እነዚህ ሁሉ በጣም የሚያሳስቡ የሚያሳዝኑና መሆን የማይገባቸው የነበሩ እንደሆኑ ነው የማስበው። በዘንድሮ የበዓል አከባበር ላይ እውነት ለመናገር አደባባይ የመውጣትን ፍላጎት በብዙ ሰዎች ዘንድ እየጠፋ መሄዱንም ጭምር የሚያሳይ ነው። እንዴት እንደተከበረም አይተናል። በተወሰኑ በተጋበዙ ሰዎች እና መንግስት በሚፈልገውን ሀሳብ ብቻ ቁጭ ብሎ በሚመለከቱ ወይም ምናልባትም ከዚህ በፊት በፍላጎታቸው አደባባይ ወጥተው ያልነበሩ ሰዎችም ጭምር የተሳተፉበት በዓሉ ይከበርበት የነበረው የዳግማዊ አፄ ምኒልክ አደባባይም ለበዓሉ ጀርባ ሰጥቶት እንዲከበር የተደረገበት ነገር በሙሉ የሚያስከፋ የሚያስቆርፍ ነው።
መንግስት በበዓላት አከባበር ወቅት የሚንጸባረቁ ሀሳቦች ይህን እንዲያደርግ አስገድዶት ከሆነም ይህ ሊሆን የቻለበትን ችግር ከስሩ መፍታት እንጂ የበዓላቱን ህዝባዊነት ማሳጣት አይገባም ሲል ያሬድ ይናገራል።
ህዝቡ የራሱ የራሴ ብሎ የሚያስበው የኔ ነው ብሎ ወጥቶ አደባባይ የሚያከብረው በጣም በንጹህ ልቦና በንጹህ ፍላጎት ወጥቶ ክብረ በዓል በደንብ አድምቆ የሚመለስበት መንገድ ሊዘጋ ሊከለክል በሚችል መንገድ ከሚደረግ ይልቅ ነጻነት የሚሰጡ ሰዎች ሀሳባቸውን በነጻነት ሊገልጹ የሚችሉባቸው ሌሎች መድረኮች ቢኖሩ ኖሮ መከልከል ይሄና የሚፈቀድ ነገር ቢኖር የሚከለከል ነገር አይኖርም ነበር ብዬ ነው የምወስደው። እና በእኔ እምነት የአድዋ ድል በዓል ብቻ ሳይሆን ሌሎችም መንፈሳዊ በዓላት እንደ ጥምቀት የመሳሰሉት ከሃይማኖታዊ በዓላቸው ባለፈ ሌሎች ሀሳቦች ተንጸባርቀውባቸው ከሆነ የዛ መነሻ ችግሩ ሀሳብ መግለጫ መድረኮች እና መንገዶች አደባባዮችን መጠቀሚያ የሆኑ መንገዶች አለመኖራቸው ነው የሚመስለኝ። ስለዚህ የአድዋ ድል በዓል በዚህ አይነት ሁኔታ ደንብ ከልባቸው በንጹህ ልብ መንፈሱን አድዋን በሚመጥን ደረጃ ሊያከብሩ ጭምር የሚያባርር የሚያስወግድ የሚያርቅ በመሆኑ ምናልባት ዘንድሮ እንደተወሰደው እንደሆነው በቀጣይም አመታቶች የባይተዋርነት ስሜቱ ጨምሮ በዓሉን የኔ ነው ከማለት ይልቅ መንግስት ባስቀመጠው መንገድ ለመሄድ የማይስማሙ ሰዎች ባይተዋር እየሆኑበት በስንት ትግል እየከበረ የመጣው በዓል ወደኋላ እያነሰና የድሉን መንፈስ በጣም እያሳነሰው እንዳይሄድ ስጋት አለ።
የዓለም የሰራተኞች ቀን የሰራተኞችን ጉዳይ በሚመራው ሚኒስቴር መስሪያ ቤት አስተባባሪነት እንደሚከበርም በረቂቁ ላይ ሰፍሯል። በዓላቱን በበላይነት የሚያስተባብሯቸው ተቋማት መኖራቸው በጎም አሉታዊም ተጽዕኖ ሊኖረው ይችላል የሚሉት የሕግ ባለሙያው አቶ ዳዊት በበኩላቸው ይህንን ስጋት ለማስወገድ የሚረዳውም ከመጽረቁ በፊት በቂ ውይይት ማድረግ ነው ይላሉ።
እንደየዘርፉ የሃይማኖት በዓላቶችን በሃይማኖት ተቋሞች ጋር መነጋገር፣ የብሔራዊ በዓላቶችን ደግሞ በተለይ ከፖለቲካ ፓርቲዎች ጋር መወያየት፣ የሲቪክ ማህበራትን ጨምሮ የተለያዩ የዲሞክራሲ ተቋሞች ሲሳተፉበት ውይይት ሲያደርጉበት የሚዳብርና የሚስተካከል ይመስለኛል። ግን ይህን እነዚህን መሰረታዊ የሆነ አካሄዶች መንግስት ካልተከተለ ወይም የህዝብ ተወካዮች ምክር ቤት ይህንን ወደኋላ መልሶ ተግባሩን ካላረጋገጠ አንድነትን የማምጣት እድሉ ጠባብ ሊሆን ይችላል የሚል እምነት አለኝ።
በረቂቅ አዋጁ ስራ ሳይዘጋ ታስበው የሚውሉት ብሔራዊ በዓላት በሚል የካቲት 12 ቀን የሚከበረው የሰማዕታት ቀንና ህዳር 29 ቀን የሚከበረው የኢትዮጵያ ህብረ ብሔራዊነት ወይም የብሔር ብሔረሰቦች ቀን ተጠቅሰዋል። የባህልና ስፖርት ሚኒስቴርና የፌዴሬሽን ምክር ቤት ደግሞ እነዚህን በዓላት የሚያስተባብሩ የፌዴራል ተቋማት ናቸው። በረቂቁ በሃይማኖታዊ በዓልነት የተቀመጡት 5 የክርስትና እንዲሁም 3 የእስልምና እምነት በዓላት ሲሆኑ ከዚህ ቀደም ከነበረው ዝርዝር ውስጥ የተደረገ ለውጥ የለም። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
በቅርቡ ለውይይት ወደ ተወካዮች ምክር ቤት የተመራውና የባላትን አከባበርን ለመወሰን የወጣውን የአዋጅ ረቂቅ አስመልክቶ የተዘጋጀውን ዘገባ ነበር የተከታተላችሁት። ወደ ሌላው ቅንብራችን ከመላፋችን በፊት ደግሞ በሌላ ሙዚቃ ረፍትና ድርክ
የምሽቱ ሁለተኛ የሙዚቃ ምርጫችን አስቻለው ፈጠነ የሚጫወተው የበርታ ቤረሰብ ሙዚቃ ነው። መስታወት መሰናዶችን ከአሜሪካ ድምጽ ይቀጥላል። ከሙዚቃው በኋላ እንመለሳለን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የእሁድ ምሽት መስታወት መሰናዶአችንን ነው የተከታተላችሁ ያላችሁት። ተከታዩ ዝግጅታችን ደግሞ የዩናይትድ ስቴትስ ክፍለ ግዛት ቴክሳስ ለስደተኞች ይፋ ያደረገውን አዲስ ህግ ይመለከታል።
የዩናይትድ ስቴትስ ጠቅላይ ፍርድ ቤት በዚህ ሳምንት የቴክሳስ ክፍለ ግዛት ድንበር አሻግሮ የሚመጡ ያላቸውን ህገወጥ ስደተኞችን መያዝና ወደ መጡበትም ይዞ መመለስ እንዲያስችለው ያወጣውን አወዛጋቢ ህግ ለጊዜውም ቢሆን አግዶታል።
ይሁን እንጂ በስር ፍርድ ቤቶች በይግባኝ እየታየ ያለው ጉዳይ እስኪጠናቀቅ ድረስ ቴክሳስ እርምጃውን ለጊዜው እየወሰደ መቆየት እንዲችል ፈቃድ የሰጠም ይመስላል። የህግ ከጸደቀ ፖሊሶችና ህግ አስከባሪዎች ያሻቸውን ሰው ሁሉ በየመንገዱ አቁመው ለመጠየቅ በር ይከፍታል። በዚህ ደግሞ ጋዊ መኖሪያና ዜግነት ጭምር ያላቸው ሳይቀር በተለይ የዘር ቀለማቸው የተለየ የሆኑት ሁሉ ሊንገላቱ ይችላሉ የሚል ተቃውሞ እየተሰማ ነው።
እንግዲህ በዚህ ዙሪያ ደረጀ በቴክሳስ ሂውስተን ነዋሪ የሆኑትና የቀድሞ የሂውስተን ከተማ ሸሪፍ አሁን የቴክሳስ ዩኒቨርሲቲ ፖሊስ መምሪያ ባል መሆናቸውን የገለጹልንን አቶ ኃይሌ ተፈራንና በዋሽንግተን ዲሲ የህግ ጠበቃ የሆኑትን አቶ ዳንኤል ውብሸትን አነጋግራለሁ። ወደዚያው እንለፍ።
በቴክሳስ ሂውስተን ነዋሪ የሆኑትና የቀድሞ የሂውስተን ከተማ ሸሪፍ አቶ ኃይሌ ተፈራ አወዛጋቢ ነው የሚሉትን ይህን ህግ ከቀደመው የህግ አስከባሪነት ስራቸው ጋር አያይዘው የተከታተሉት መሆኑን ይናገራሉ። ህጉ ፖሊሶች ህጋዊ ነው ወይስ አይደለም ብለው የተረጠሩትን ሰው ሁሉ አስቁመው እንዲጠይቁ እድል ይሰጣል ይላሉ።
አሁን ቀጥታ የሆነ ግንኙነት ባይኖረኝም በስራዬ ነገሩን ተከታትየዋለሁ። ምንድነው ከዚህ በፊት በሸሪፍ በነበርኩበት ጊዜ በተለይ ማንኛውም ወንጀለኛም ሊሆን ቀላልም ጥፋት ያጠፋ በሚታሰርበት ጊዜ የኢሚግሬሽን ስታተሱ አይጠየቅም ነበረ። ህጋዊ ነው ህጋዊ የሚለው ነገር አይጠየቅም። በዛ በተያዘበት ወንጀል ብቻ ነው እንግዲህ ትልቅ ወንጀል እንደ መርደር ወይ ሌላ ነገር ከሆነ ኢንቨስቲጌተሮች ሊያጠኑት ነገር ይኖራል። ማንኛውም ፖሊስ ግን ማንኛውም ህገወጥ ባቆመበት ጊዜ ወይም ባያሰረበት ጊዜ ያንን ስታተስ ጠይቆ በዛ ምክንያት ማሰር አይችልም። አሁን ይሄ ህግ በሱፕሪም ኮርት ገና አልጸደቀም፣ ግን ለፖሊሶች ያንን እድል ይሰጣል አስቁመው የመጠየቅ ህጋዊ ይሁን ህጋዊ አይደለም የሚለውን።
የህጉ ትኩረት ድንበር አካባቢ ወደሚገኙ ከተሞች ወይም እንደ ቴክሳስ ባሉ የደቡብ ዩናይትድ ስቴትስ ክፍለ ግዛቶች ባሉ ህገወጥ ስደተኞች ላይ ያተኮረ መሆኑ ቢነገርም አቶ ኃይሌ በዚያ ብቻ የሚቆም ላይሆን ይችላል ይላሉ።
አዎ፣ እርግጥ ይሄ አሁን ዋናው ትኩረቱ በርደር የሚያቋርጡ ላይ ቢሆንም ለፖሊሶች ይሄ መብት ከተሰጠ ማንኛውንም በትራፊክ ህግ ጥሰትም ስታተስ የማንነትን እንትን የመጠየቅ ህጋዊ መሆን ያለ መሆንን ጥያቄን ሊያስከትል ይችላል እና ብዙ ሰዎች ለእስር ይጋለጣሉ የሚልን ፍራቻ ነው ያለው። ያም ለማንኛውም ነው ስፓኒሾቹ በሜክሲካን በአልሳልቫዶር በሆንደረስ በምናምን ላይ ቆራያ የሚቆይ አይደለም። ቀጥሎ ወደ አፍሪካኖችም ሊመጣ ይችላል እና በተለይ የሰብአዊ መብት ድርጅቶች፣ አንዳንድ የእርዳታ ኦርጋናይዜሽኖች ይህንን በከፍተኛ ነገር እየተቃወሙት ነው። ትልቅ ፓወር ለፖሊሶች ስለሚሰጥ የሰው መብት ይጣሳል። ሬሻል ፕሮፋይሊንግ ደግሞ ሰውን ደግሞ በቋንቋ በአመጣጡ በምኑ ለምርመራ እና ለእስር ያጋልጠዋል በሚል ተቃውሞ ከፍተኛ ነው።
ለመሆኑ የዚህ ሁሉ መሰረታዊ ምክንያቶቹ ምንድናቸው? ይህን ስጋት የፈጠረውና እስከ ሀገሪቱ ጠቅላይ ፍርድ ቤት ድረስ ቀርቦ አነጋጋሪ የሆነው የቴክሳስ ህግ መሰረቱ ምንድን ነው? በአገሪቱ የስደት ፖሊሲና ህጎች ብሎም ጠቅላላ የፖለቲካ ሁኔታ ላይ የሚኖረው አንድምታ ምን ሊሆን ይችላል? በዚህ ዙሪያ በዋሽንግተን ዲሲ የህግ ጠበቃ የሆኑትን አቶ ዳንኤል ውብሸትን አነጋግሬያለሁ።
ይሄ ቴክሳስ የጸደቀውና የቴክሳሱ አገረ ገዢ ወይም ገቨርነር ያጸደቀው ኤስዲ ፎር የተባለው ህግ ሶስት ዋና ዋና ነገሮችን የያዘ ነው። የቴክሳስ ውስጥ ያሉ ፖሊሶች ወይም የራሱ የቴክሳስ የህግ አስከባሪ ኃይሎች ያለ ህግ አግባብ ወይም ያለ ፈቃድ ወደ ቴክሳስ የሚገቡ ማይግራንትስን እንዲያስር እንዲሁም የተወሰነ የህግ ቅጣት እንዲሰጣቸው ከስድስት ወር እስከ 20 ዓመት የሚቆይ እንደ ወንጀል ሁኔታ ህግ እንዲደነግግና ቅጣት እንዲሰጥና እንዲሁም በቴክሳስ ባለስልጣኖች ወይም በቴክሳስ ፖሊሶች እነዚህ ሰዎች ከሀገር እንዲባረሩ ወይም ዲፖርት እንዲደረጉ የሚያደርግ ህግ ነው። ይሄ ነው ዋና ህጉና በተለይ አገር ውስጥ ከፍተኛ የሆነ ውዝግብና ንግግር የፈጠረው በአሜሪካን ህገ መንግስት በአንቀጽ 2 እና በአንቀጽ 6 ላይ የኢሚግሬሽን እና የዜግነት ወይም ህግን የዜግነት ህግን ወይም የኢሚግሬሽን ህግን የማስፈጸም ጉዳይ የፌዴራል መንግስቱ እና ተመሳሳይ የሆነ ዩኒፎርም የሆነ ህግ በሀገር ውስጥ እንዲሆን ስለሚጠበቅ የህገ መንግስቱ የበላይነት አንቀጽም ደግሞ ማንኛውም የኢሚግሬሽን ጉዳይ በፌዴራል መንግስቱ ብቻ ነው በህግም አኳያ በማስፈጸምም አኳያ መሆን ያለበት በፌዴራል መንግስቱ ነው የሚል ስላለ ይሄ ያንን የፌዴራልና የክልሎችን የስልጣን ክፍፍል ይጥሳል የሚል ክርክር ስለፈጠረ ነው። ይሄ አንደኛው ነው እንግዲህ ይሄ ህገ መንግስታዊ አንቀጹ ወይም ህገ መንግስታዊ ሁኔታው ሲሆን፣ ሁለተኛው ደግሞ እያንዳንዱ ግዛት ወይም ስቴት የህግ አግባብ ጥበቃን በጣሰ መንገድ ሰዎች ማሰር ማገድና ከሀገር ውስጥ ማባረር ቻል የለበትም የሚል ደግሞ ክርክርም ስላለ ነው።
ይህ ህጋዊ ሰነድ በሌላቸው ስደተኞች ላይ ሊያስከትል የሚችለውን ተጽዕኖ እንዴት ይገልጹታል? ህጋዊ ሰነድ የሌላቸው ስደተኞችን አስመልክቶ የሚነሱ የህግ ጉዳዮችና ፖሊሲዎች እዚያው ህገ ወጥ ናቸው በተባሉት ላይ ብቻ ተወስነው የሚቀር ጉዳይ ነው ወይስ ውሎ አድሮ ቀስ በቀስ ሁሉንም ስደተኞች ሊነካ የሚችልበት አጋጣሚ ይኖራል?
አሁን የቴክሳስ ህጉን ያጸደቁትና ህጉን ሲደግፉት የነበሩት ሰዎች ሲናገሩ ዋነኛው ዓላማው በደቡባዊው የሀገሩ ድንበር ውስጥ አሁን ያለው ከፍተኛ ችግር ያለ ምንም ቁጥጥር ሰዎች እየገቡ ስለሆነ ያንን ለማቆም እንዲችለን ነው እና በዛ መንገድ ያለ ህግ አግባብ የገቡ ሰዎችን ወይም ያለ ፍቃድ የገቡ ሰዎችን ለማገትና ወደ ሀገር ውስጥ ወደ ቴክሳስ የሚገባውን ፍልሰት ለመቀነስ ነው በሚል ነው ለኤስቢ4 የሚናገሩት። ግን ህጉን በምትመለከትበት ጊዜ ማንኛውም ሰው ወረቀት የሌለውን ሰው የማቆምና የመጠየቅ እንዲሁም የማገት እንዲሁም ዲፖርት የማድረግ ወይም ከሀገር ውስጥ የማስወጣት ስልጣን ይሰጣቸዋል። እና ይሄ ነገር ወረቀት የሌላቸው ሰዎች ብቻ ሳይሆን ወረቀት ሊኖራቸው አይችልም ተብሎ እንዲሁ ፕሮፋይል ለማድረግ ወይም ደግሞ እንዲሁ በመልካቸው ሲታዩ ተጠርጣሪ የሆኑ ሰዎችን ብዙ ጊዜ ላቲን አሜሪካኖች ሊሆኑ ይችላሉ፣ አፍሪካኖች ሊሆኑ ይችላሉ። በየቦታ በሚሄዱበት ጊዜ እነሱን ያለ ህግ አግባብ የማቆም የማገድ የማጎሳቆል ነገር ሊፈጠር ይችላል የሚል ስጋት ነው ያለው።
እንግዲህ አሁን እንዳሉት እርሶ ይሄ ነገር ሄዶ ህጋዊ ሰነድና የመኖሪያ ፈቃድ ከዚያም አልፎ እንደ ማብራሪያው ከሆነ ዜግነት ያላቸውንም ሊጨምር የሚችልበት አጋጣሚ ሊኖር መቻሉ እንደተጠበቀ ሆኖ ይህን ህግ በሚያጸድቁ ክፍለ ግዛቶች ውስጥ በሚገኙ ፖሊሶችም ሆነ ጋስፈጻሚ አካላት ወደፊት ሊፈጠር የሚችለውን ጊዜያዊ መጉላላት ወይም መንገላታት ለማስቀረት ከወዲሁ ምንድነው ማድረግ ያለባቸው ወይስ ምንድነው መታወቅ ያለበት ነገር ብሎ ያስባል?
በመጀመሪያ ደረጃ አሁን ገና ይሄ ጉዳይ ፍርድ ቤት እየታየ ስለሆነ እዛ ላይ ብዙ ረብረብ እየተደረገ ነው። ምክንያቱም የባይደን አስተዳደርም ከዛ በተረፈ ደግሞ በታላላቅ የሆኑ የሰብአዊ መብትና የሲቪል ነጻነቶች ተሟጋቾች እንደ አሜሪካን ሲቪል ሊበርቲስ ዩኒየን ወይም ACLU እና የመሳሰሉ ድርጅቶች ይሄ ነገር መቆም አለበት፣ ህጉ ህገ መንግስታዊ አይደለም፣ ፌደራል ህገ መንግስቱን ይጥሳል፣ በዚህ ምክንያት ተፈጻሚነት መኖር የለበትም የሚል ክርክር እያደረጉ ነው። እንግዲህ አንደኛው ትልቁ ነገር እንዳለ SB4ን ማቆም የሚቻልበት መንገድ ነው። አሁን ለጊዜው ቀደም እንዳልከው ጠቅላይ ፍርድ ቤቱ ወደ መካከለኛው የፌደራል ፍርድ ቤት ደረጃ ወይም አምስተኛው ሰርኪት የሚባለው ስለመለሰው እዛ ላይ ክርክር እየተደረገ ነው። ትላንትና ለምሳሌ ህጉ ተፈጻሚ መሆን አለበት የለበትም፣ ህጋዊ ነው ህጋዊ አይደለም የሚል ከፍተኛ ክርክር ሲደረግ ነበር። የዛን ፍርድ ቤት ውሳኔ ማየት ያስፈልጋል። ከዛ ውጭ ግን ምናልባት ህጉ መጨረሻ ተፈጻሚ ቢሆን በቴክሳስ ወይም ደግሞ ተመሳሳይ ህግ ሊያወጡ የሚችሉ ግዛቶች አሉ። እንግዲህ አሪዞና፣ ፍሎሪዳ፣ ኦክላሆማ እንደነዚህ አይነት ቦታዎች ሊጠበቁ ይችላሉ። እዛ ውስጥ የሚኖሩ ዜጎች በጣም መጠበቅ አለባቸው። ማለት ወረቀቶቻቸው እና ያንን ያላቸውን ህጋዊነት ወረቀት ማሳየት ይኖርባቸዋል። እንግዲህ ምንድን ነው አንደኛው የሚገርመው ነገር ፖሊሶች እና ሌሎች እንደዚህ በየግዛቱ ያሉ የህግ አስከባሪ ኃይሎች ይህንንም ኃላፊነት ላይፈልጉት ይችላሉ። ብዙዎቹ ደግሞ ሲከራከሩ ነበር፣ ምክንያቱም በቂ የሰው ኃይል እና የድጋፍ እንትን የለንም፣ ይሄ ጉዳይ የፌዴራል መንግስቱ ጉዳይ ነው መሆን ያለበት፣ በተለይ ሰዎችን ከሀገር ለማስወጣት ዲፖርት ለማድረግ የሚደረገው ስራ እውነት ለመናገር የውጭ ፖሊሲ ጉዳይ ነው። ምክንያቱም የአሜሪካ መንግስት ከሜክሲኮም ጋር፣ ከጓቴማላም፣ ከኤልሳልቫዶር፣ ከሌሎችም ሀገሮች ጋር መነጋገር ያለበት ጉዳይ ስለሆነ ያንን ለማድረግ አቅም የለንም እያሉም ይከራከራሉ። ስለዚህ እንዴት አድርገው ፖሊሶቹ ይህን ጉዳይ እንደሚያስፈጽሙትና ምን አይነት አቅም እንዳላቸውም የሚያጠራጥር ነው በእውነት ለመናገር።
ምናልባት እንግዲህ ይህንን በበጀት ጉዳዮች የመመለስ ነገር ሊኖር ይችል እንደሆነ ወደፊት ይታያል በአንድ በኩል። በሌላ በኩል ደግሞ የፌዴራል መንግስቱ ወደ ክልል እየጎረፉ ነው የተባሉትን ፍልሰተኞች መከላከል አልቻለም፣ ከክፍለ ግዛቱ አቅም በላይ በመሆኑም ወደ ሌሎች ግዛቶች እንደ ኒውዮርክና ቺካጎ መሳሰሉት እያቀፉ ነው። እነሱም እያቃታቸው በመሆኑ ወደ ሌላ አካባቢዎች መላክ መጀመሪያቸውም እየተሰማ ነው። ይህ የስደት ሁኔታ ልባት አጣ የሚል አስተያየትም ይሰማል በዛኛው እና ስለዚህ ምን ይላሉ?
ትልቁ ነገር እንግዲህ እንደምታውቁት የዛሬ 2 ወር አካባቢ ፕሬዚደንት ባይደን ከዴሞክራቶችና እንዲሁም ከሪፐብሊካኖች ጋር በመስማማት ባይፓርቲዘን ወይም ሁለቱም ወገኖች የሚስማሙበት ረቂቅ የኢሚግሬሽን ማሻሻያ ሕግ አቅርቦ ነበረ እና ያንን በጣም በጣም ሪዝነብል የነበረ ወይም ሚዛናዊ የነበረ ድንበሩ ጋር ያለውንም ችግር ሊፈታ የሚችል ተጨማሪ የአሳይለም እና የመሳሰሉ ነገሮችን ሊፈታ የሚችል እና ተጨማሪ የባጀት እና የመሳሰለውን ድጋፍ ሊያደርግ የሚችለውን ህግ አናጸድቅም ብለው ሪፐብሊካኖች በመጨረሻ ለፖለቲካ ጉዳይ ሲባል አቁመውታል። በተለይ ይሄ እንግዲህ የዶናልድ ትራምፕ ግፊት ነው እዚህ ጉዳይ ያደረገው እና ዛሬ ሳምንት ተኩል ፕሬዚደንት ባይደን ለስቴት ኦፍ ዘ ዩኒየን ወይም ደግሞ የሀገሪቱ ሁኔታ ያለችበት ሁኔታ የሚቀርበው የአመታዊ ሪፖርት ላይ እንደገና ደግሞ አስቀምጦታል። ይሄ ነገር እንደገና መጽደቅ አለበት እና አትሊስት ምናልባት በዚያ ህግ ቢወጣና ለዛ የሚገባው ተጨማሪ ድጋፍ ቢገኝ እነዚህን አንዳንድ የፍልሰቱን ችግር ለመግታት መፍትሄ ሊሆን ይችላል ብዬ ገምታለሁ።
ይህ በአገሪቱ አጠቃላይ የስደት ህግና ፖሊሲ ላይ የሚያመጣው አንድምታ ምን ይሆናል ብለው ያስባሉ? ወደፊት
እንግዲህ ምን መሰለህ፣ ሁላችንም በተለይ እኛ እዚህ አካባቢ የምንኖር ኢትዮጵያኖች የዚህን ሀገር የኢሚግሬሽን ህግና ኢሚግሬሽን ተጠቃሚዎች ነን እና የዚህ ሀገር እድገት እና የወደፊት የኢኮኖሚ ጥንካሬ የሚወሰነው እነት ለመናገር ህግን አክብረው ያገሩቱን ህግ ተጠቅመውና አትም ብለው ደግፈው የሚመጡ ሰዎች እንዲኖሩ ያስፈልጋል። ስለዚህ ኢሚግሬሽን በጣም ኢምፖርታንት ነው፣ አስፈላጊ ነገር ነው፣ መደገፍ አለበት። ግን ቀጥያጣ ነገር ሲሆንና እንደዚህ አሁን በየቦታው ያለውን የድንበርና የመሳሰለውን ጉዳይ አደጋ ላይ የሚጥል ነገር ሲሆን ደግሞ ትንሽ ሚዛኑን የሳተ ስለሚሆን እንግዲህ በእኔ ግምት እንደ ፕሬዚዳንት ባይደን እንዳወጣው አይነት ወይም ፕሮፖዝ የተደረገው አይነት የህግና ያንን ነገር ማሻሻያ በተለያየ ቦታ እናቃለን። ብዙ ሰዎች አሁን የሳይለም አመልክተው የሚጠብቁ አሉ፣ አምስት ዓመት የጠብቁ አሉ። እነዛ ነገሮች እንዲሻሻሉ መሻሻል መደረግ አለበት እና ዝም ብሎ ለፖለቲካ ጥቅም ሲባል ወይም ደግሞ የፕሬዚዳንቱን ድጋፍ ለማሳጣት በሚባል የተደረገው ነገር ትክክል አይደለም። እና የእኔ ግምት ምንድን ነው ሚዛናዊ የሆነ ምክንያታዊ የሆነ እና በሁለቱም ወገኖች መካከል ተስማምቶ ሊደረግ የሚችል የህግ ማዕቀፍ ማሻሻ መደረግ ይኖርበታል።
ወደ መነሻችን ለመልሶትና አንድ ያነሱት ነገር ነበር በፌደራል እና የክፍለ ግዛቶች መካከል ያለው ፍጥጫ መገለጫ አንዱ መልክ እንደሆነ አንስተው ነበርና ይህ በሌሎች ያገሪቱ የፌደራልና የክፍለ ግዛቶች መካከል ባሉ ህጋዊም ሆነ ፖለቲካዊ ጉዳዮች ላይ ሊኖረው የሚችለው ተጽዕኖ ምን የሚሆን ይመስልዎታል?
እንግዲህ የህገ መንግስታዊ ስርዓቱና በተለይ የፌደራሊዝሙ አመሰራረት ላይ ሁሉ ጊዜ አንዴ ለፌደራል መንግስቱ አንዴ ለግዛቶች የተደጋገፉ የሚሄዱ ብዙ ነገሮች አሉና የፍርድ ቤቱ ህገ መንግስቱን በሚተረጉምበት ጊዜ የሚጠቀምባቸው አሰራሮች የተለያየ ውጤቶች ያመጣል። ለምሳሌ በቅርብ ጊዜ የነበረው ጽንስን የማስወረድ እና የስነ ተዋልዶ መብትን በተመለከተ እያንዳንዱ ስቴት ወይም እያንዳንዱ ግዛት የራሱን ህግ የማውጣት መብት አልነበረውም እና በተለይ ያ ህግ በፌደራል ፍርድ ቤት ታግዶ ነበር እና አሁን ያ ነገር በሚበተንበት ጊዜ ዛሬ 2 ዓመት የመጣው እያንዳንዱ ክልል የራሱን ህግ የማውጣት ሁኔታ ሲያመጣ የምታየው አይነት በጣም አስቸጋሪ አይነት ሁኔታ ተቀምጧል። ለምሳሌ አሁን ሜሪላንድ፣ ኒውዮርክ፣ ካሊፎርኒያ የሚኖሩ ሰዎች ያለምንም ችግር ይህንን መብታቸው ማስጠበቅ ሲችሉ፣ በደቡብ አካባቢ ትንሽ ወግ አጥባቂ የተባሉት አካባቢዎች የሚኖሩ ሰዎች ደግሞ ያ መብታቸው የሚገታበት ሁኔታ እየታየ ነው። እንግዲህ ይሄ ጉዳይ ነው። ይሄ አሁን በኢሚግሬሽንም ጉዳይ ቢሆን የመራጮችን መብት በተመለከተ፣ የሴቶችን መብት የመምረጥ መብት በተመለከተ፣ የተመሳሳይ ጾታ መብትን በተመለከተ እነዚህ ነገሮች በፌዴራሊዝሙ ምን ያህል ምኑ ነገር በህገ መንግስታዊ እና በማዕከላዊ መንግስት ይወሰናል፣ በህግ ይወሰናል፣ ምን ያህሉ ወደ ክልሎች ይሄዳል የሚለው የዛ ጉዳይ እንግዲህ ማሳያ ነው። እና በሌሎች ጉዳዮችም ላይ ይሄ ጉዳይ በተለይ የፌዴራል መንግስቱ የኢሚግሬሽን ህግ ላይ ዋነኛና ብቸኛ አስፈጻሚ ነው የሚለውን ነገር ካጣ በተለያዩ ነገሮች ላይ ብዙ ችግር ሊያጋጥሙ ይችላል ብዬ እገምታለሁ።
በጣም አመሰግናለሁ አቶ ዳንኤል።
ታንኪዩ ደረጃ፣ በጣም አመሰግናለሁ ለሰጠኝ እድል።
የተለያዩ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን የዳሰስንበት የምሽቱ መስታወት መሰናዷችን ይህን ይመስል ነበር።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና ደሩ።